go. Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። ማዕከላዊ ስታቲስቲክስ ኤጀንሲ ለሚያሰራው የሕዝብና ቤት ቆጠራ ካርታ ስራ ያሰማራቸው ቡድኖች አባላት ላለፉት ሁለት ወራት ከስምምነታችን ውጪ በሆነ ሁኔታ ደሞዝም አበልም አልተከፈለንም ሲሉ ቅሬታ ሰሙ።
ያለ አበል ያለ ደሞዝ የምንገርለው አጥተን ያው ጎዳና መውጣት ነው የቀረን። አሁን ሁለተኛ ያው የመልካም አስተዳደር ጋር ጥያቄያችን የምናቀርበበት አቅበንም ለዚህ የመሰጠን አቀራጥተናል።
ለመንግስት አቤቱታ ካቀረቡት መካከል አንዱ ናቸው። ሙሉ ዘገባውን ይዘናል።
በሌላ ዘገባ ደግሞ ጥቁር አሜሪካውያን ቀሳውስት ዘረኝነት እንዲወገድ በመጠየቅ ባለፈው ሳምንት ዋሽንግተን ላይ ሰልፍ አካሂደዋል።
ካቶሊክ፣ ባፕቲስት፣ ጁዊሽ፣ ሂንዱ፣ ሲክ
ካቶሊኮች፣ አይሁድ፣ ሂንዲዎች፣ ሲኮች በአንድነት ተሰብስበናል። ሁላችንም በእግዚአብሔር አምሳል የተፈጠርን ነን። ይህ አስተዳደር ግን ዘረኝነትንና የነጭ የበላይነትን አስቀድሞ የሚከላከል አልሆነ። ሙሉ ዘገባውን ይዘናል።
መንገደኛ የተሰኘ በእውነተኛ የስደት ታሪክ ላይ የተመሰረተ ጥናታዊ መጽሐፍ በቅርቡ ለአንባቢያን ያበረከተ እንግዳም አለን።
በእናቱ ኢትዮጵያዊ በአባቱ ኤርትራዊ በመሆኑ ብቻ ኢትዮጵያዊ እንዳልሆነ ተነግሮት ኤርትራዊ እንዲሆን ተፈርጆ ተነሶ ማንነቱን ፍለጋ የሄደ ወጣት ነው። ይሄ ልጅ አንድ ልጅ ነው። የእሱ ተመሳሳይ መዓት ሰዎች አሉ።
ዮርዳኖስ አልማስ ሰይፉ ይባላል። በጋቢና ታክሲያችን አሳፍረነዋል።
ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ፕሬዚዳንት ዶናልድ ትራምፕ 800,000 የሚሆኑ ህጋዊ ፈቃድ የሌላቸውን ሰዎች ከአሜሪካ እንዳይባረሩ የሚከላከለውን በፕሬዚዳንት ኦባማ አስተዳደር ወቅት የወጣውን መርሃ ግብር ለማቆም የሀገሪቱ ምክር ቤት ህግ የማያዋጣ ከሆነ እንደገና አየዋለሁ ብለዋል። የዩናይትድ ስቴትስ አስተዳደር ባለስልጣኖች ከወላጆቻቸው ጋር በህፃንነታቸው ወደዚህ ሀገር የገቡና ህጋዊ ፈቃድ የሌላቸው ወጣቶች ዳካ የሚል መጠሪያ በተሰጠው እዚህ ሀገር ለመቆየት በሚያስችላቸው ፈቃድ መሰረት አዲስ ማመልከቻዎችን እንደማይቀበሉ አስታውቀዋል። ትራምፕ ታዲያ የሀገሪቱ ምክር ቤት በስድስት ወራት ጊዜ ውስጥ ዳካ ህጋዊ እንዲሆን ለማድረግ ካልቻለ ጉዳዩን እንደገና አጤነዋለሁ ሲሉ ትላንት ማታ በትዊተር ገጻቸው ላይ አስፍረዋል።
ኢርማ የሚል ቅጽል ስም የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ንፋስ ዛሬ ማለዳ ላይ የካሪቢያን ደሴቶችን ማተራመስ ቀጥሏል። ኃይለኛው ንፋስ፣ ከባድ ማዕበልና አደገኛው የጎርፍ መጥለቅለቅ አደጋ እያደረሱም ናቸው። ኃይለኛ ዝናብን አዝሎ በሰዓት 295 ኪሎ ሜትር የሚወነጨፈው ከባድ አውሎ ንፋስ ሴንት ማርቲንንና አንጉሊያን እያተራመሰ ነው። አደገኛው ሁሪከን በከፊል ቨርጂን ደሴቶችን በኩል ያልፋል ተብሏል።
ዩናይትድ ስቴትስ ትላንት ሶማሊያ ውስጥ በድሮን ማለትም በሰው አልባ ተዋጊ አውሮፕላን ባካሄደችው ጥቃት ሶስት የአልሸባብ ሚሊሻዎች ተገለዋል። የዩናይትድ ስቴትስ የአፍሪካ እዝ ይህንኑ ገልጿል። ከመዲናዋ መቋዲሾ 75 ኪሎ ሜትር በሚርቅ ቦታ ላይ በተፈጸመው ጥቃት ጉዳት የደረሰበት ሲቪልም የለም ሲል አንድ ወታደራዊ መግለጫ ይጠቁማል። የአልሸባብ አማጽያኑ የሶማሊያና የአፍሪካ ሕብረት ወታደሮች ባሉበት አካባቢ ሲንቀሳቀሱ ከታዩ በኋላ በአደጋነት ታይተው ኢላማ እንደሆኑ የአሜሪካ ወታደራዊ እዝ አውስቷል። ጽንፈኛው የአልሸባብ ቡድን ከስድስት ዓመታት በፊት ከመቋዲሾ ተገፍቶ መውጣቱ ይታወቃል። ከዚያን ጊዜ ጀምሮ ሶማሊያ ውስጥ ካሉት ከተሞችና ሌሎችም ቦታዎች ተባሯል።
ደቡብ ኮሪያ በዩናይትድ ስቴትስ ለተሰራው የሚሳይል መከላከያ መሳሪያ ተጨማሪ አምጣቂዎችን ለመትከል አቅዳለች። እየዳበረ በመሄድ ላይ ያለውን የሰሜን ኮሪያ የኒውክሌር ፕሮግራምን በሚመለከት ውጥረት እየተባባሰ መሄዱን፣ ዲፕሎማሲያዊ ጥረት ደግሞ መንቀሳቀስ አለመቻሉን ያመለክታል። የደቡብ ኮሪያ መከላከያ ሚኒስቴር ዛሬ ባስታወቀ መሰረት አራት ተጨማሪ ሮኬት አምጣቂ መሳሪያዎች የሚተከሉት በአሁኑ ወቅት ስራ ከጀመሩት ሁለት አምጣቂዎች ጎን ነው። ቻይናና ሩሲያ የሚሳይል መከላከያ መሳሪያ መተከሉን አጥብቀው ይቃወማሉ። ከፍተኛ ኃይል ያለው ራዳር ወይም መቆጣጠሪያ ላይ የተመሰረተው መሳሪያን አደጋ የሚደቅን አድርገው ያዩታል። ደቡብ ኮሪያ ተጨማሪ የሚሳኤል መከላከያ መሳሪያዎችን የምትተክለው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የደቡብ ኮሪያው አቻቸው ሙንጄኢን በደቡብ ኮሪያ ላይ ተጥሎ የነበረው ሚሳይሎች ተከላ እገዳ እንዲነሳ ከተስማሙ በኋላ ነው። ስምምነቱ የተደረገው ሰሜን ኮሪያ ባለፈው እሁድ ሃይድሮጅን ቦምብ ያለችውን ለሙከራ ካፈነዳች በኋላ ነው። አድማጮቻችን፣ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አረጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ማዕከላዊ ስታቲስቲክስ ኤጀንሲ ለሚያሰራው የሕዝብና ቤት ቆጠራ ካርታ ስራ ያሰማራቸው ቡድኖች አባላት ላለፉት ሁለት ወራት ከስምምነታችን ውጪ በሆነ ሁኔታ ደሞዝም አበልም አልተከፈለንም ሲሉ ቅሬታ አሰሙ። የሁለት የቅርንጫፍ መስሪያ ቤቶች ኃላፊዎች ጉዳዩ ያልተዘጋና በንጥልጥል ላይ ያለ መሆኑን በመግለጽ የየራሳቸውን መልሶች ሰጥተዋል። ሰለሞን አባተ ዝርዝሩን ይዟል።
ማዕከላዊ ስታቲስቲክስ ኤጀንሲ ካለፈው ዓመት አንስቶ እስከዚህኛው የመጨረሻ ወራት በመላ ሀገሪቱ ላካሄደው የሕዝብና ቤት ቆጠራ ካርታ ሥራ እያንዳንዳቸው 6 ወይም 7 ሠራተኞች ያሉባቸው 180 ቡድኖችን በመላ ሀገሪቱ አሰማርቶ መረጃዎችን ሲያሰባስብና ሲያቀናጅ ቆይቷል። በሥራው ላይ የተሰማሩት ባለሙያዎች ባለፉት ሁለት ወራት የሠራንበት ደሞዝም አበልም ሳይከፈለን ዘገየ ወይም ቀረ ሲሉ አቤቱታ እያሰሙ ናቸው። ወደ መቀሌ ደውዬ ከነዚህ አቤት ባዮች አንዱን አነጋገርኩ።
ያው እኛ የደረሰን ያው አንድ የብር እጥረት ዛቱ በረሀብ ልንሞት ብለን ነው። አሁን ምረቱ ለስልሳ ቀናት ያለ አበል ያለ ደሞዝ የቤት ስራም የምንገብለው አጥተን ያው ጎዳና መውጣት ነው የቀረን። አሁን ሁለተኛ ያው የመልካም አስተዳደር ምክንያቱ ጥያቄያችን የምናቀርብበት አቅርበንም መልስ የሚሰጠን አቀራጥተናል። የሶስተኛውም ደግሞ ያው ሁሉ አንተን መበደን ስትጠይቅ እንደ ጠላት ነው እየቆጠሩን ያለ። ስለዚህ ያው በአጠቃላይ ሰብአዊ መሆነ ዲሞክራሲያዊ መብታችን ገብተው ያው ለስልሳ ቀናት ያለምንም ገንዘብ አሰርተውናል። እንግዲህ ያው እስከ አሁን ምንም የተከፈለን ነገር የለም።
ለምንድን ነው ያልተከፈላችሁ?
ያልተከፈልን ምናልባት አሁን ወደ ፍርድ ቤት ስለሄድን ያው በፍርድ ቤትም እንደሄዳችሁ በፍርድ ቤት ጨርሱ ብለ ነው። አሁን በእልክ ነው ሳይከፍለን እስከ አሁን ቆንጆ ያለ።
ትግራይ ውስጥ በተለያዩ አካባቢዎች ተሰማርተው ከነበሩ ቡድኖች የአንዱ አባላት ሀድላት ክፍለ ከተማ ፍርድ ቤት ክስ መስርተው ችሎቱ ባለፈው ሰኞ ነሐሴ 22 2009 ዓ.ም የተከሳሹን መስሪያ ቤት ምላሽ ከሰማ በኋላ ለከነገ በስቲያ አርብ ጳጉሜ 3 2009 ዓ.ም ውሳኔ ሊሰጥ ቀጥሯል። በሌላ በኩል አዲስ አበባ ውስጥም ተሰማርተው የነበሩ ቡድኖች ተመሳሳይ ችግር እንደገጠማቸው ስለሚናገሩ ወደዚያም ደውዬ አንዱን አነጋገርኩ።
ከሰኔ ጀምሮ 70 የነበረችው ወይም በአዲስ አበባ ደግሞ 90 ብር እየተሰጠን ነበር እስከ ሰኔ አካባቢ። ከሰኔ በኋላ ግን ሰርኩላር አልመጣላችሁም ተብሎ 90 ብሩ ተቀንሶ 296 ለቀን ሲገባን 290 ብር ብቻ ነው የተሰጠን። ያም ራሱ ከረዥም ጊዜ በኋላ ማለት ነው። ለረዥም ጊዜ አይ አንቀበልም ብለን ነበር። እሱም መፍትሄ እንፈልጋለን እያሉ ወደ ፌዴራል ስታቲስቲክስ ኤጀንሲ ጠይቀው ነበር፣ የአዲስ አበባ ቅርንጫፍ ማለት ነው። ከዛ በኋላ እነሱ ምንም መፍትሄ ሊሰጡን አልቻሉም። ከፈለጋችሁ ውሰዱ፣ ካልፈለጋችሁ ተውት ነበር የተባልነው። እኛ ዝም ብለን ስራችን እየሰራን ነበር። ጨረስን። ከጨረስን በኋላም የተባልነው ምንድን ነው መፍትሄ ስላልመጣ አበላችኋን መውሰድ ከፈለጋችሁ መውሰድ ትችላላችሁ፣ በ206 ብር 90 ብር ቀርፎ ማለት ነው። ካልሆነ ግን ወደ የተቀጠራችሁበት ቅርንጫፍ እንዲተላለፈላችሁ ማመልከቻ አስገብታችሁ ሂዱ ተባል። እኛ ደግሞ ያው ለትራንስፖርት ምናምንም አልነበረንም። ደሞዝ ራሱ በጣም ዘግይቶ ነበር የተከፈለን እና ይሄ ነው አንደኛው ችግራችን። ሁለተኛው ችግራችን ግን አንድ አመት ከ6 ወር አካባቢ ነው የሰራን እና ከመጋቢት 2008 ጀምረን እስከ ነሐሴ 2009 ነው የሰራነው። እረፍት አልነበረንም ማለት ነው። የአመት እረፍት ክፍያ ይገባናል። እሱም ራሱ አልተሰጠንም። እስካሁን ምንም የተነገረን ነገር የለም።
ነሐሴ ውስጥ ነው ይህንን የነገሯችሁ?
ነሐሴ ደሞዝ ስለዘገየብን ለምንድን ነው አለ። አበል ገና ነው እሺ ሰርኩላሮ እስክትመጣ እየጠበቀን ነው ይያሉ ቆዩ ናሴ ሁለተኛው ሳምንት አካባቢ ነው እንግዲህ በዛን ጊዜ ያቸው ጊዜ አጂ ያልተመሰደ ጊዜም ስለነበር ስራ ማቋረጥ ክልክል ነው ምናምን አሉ። ስለዚህ ሳንቀበል ስራችን ግን ባጓው ይሰራን ቆያለን ተባበል እየሰራን ቆየን። ተግላላ የ54 ግል ቢያንስ እኛ ምን ተብቃለን በ296 ይከፈለን ይገባ ነበር ብለን ምክንያቱም ኦሬዲ በዛ ውል ነበር የገባ ነው እሱ አላደረጉትም። እዚሁንም መከታተል ስለማንችል ወደ የአካባቢያችን እየተበጨን ነው ማለት ነው።
ስለዚህ አሁን እያንዳንዳችሁ የምትጠብቁት ይሄ ቀርቶብናል የምትሉት ወደ 5000 ብር የሚጠጋ ገንዘብ ነው ማለት ነው?
እኔ ለምሳሌ 5040 አብዛኛዎቻችን 5040 ብር ይቀራናል።
ለመሆኑ ችግሩ ምን ይሆን? ማዕከላዊ ስታቲስቲክስ ኤጀንሲ ምላሽ እንዲሰጥ ባደረግኩት ጥረት ያገኘኋቸውን የኤጀንሲውን የአዲስ አበባ ቅርንጫፍ ኃላፊ አቶ እንግዳ በዛብህን አነጋግሬያለሁ።
በፌዴራል መንግስት የአበል ስርዓት ነው ሲኤስኤ የሚተዳደረው እና ያ ሲኤስኤ ስራዎች በቂ ስላይደለ ከመንግስት አስፈቅዶ ሲኤስኤ ተጨማሪ የኪስ አበል ተብላ 790 ብትባል የምትከፈል ነገር አለች።
ሲኤስኤ የሚሉኝ የማዕከላዊ ስታቲስቲክስ ኤጀንሲን ነው?
ኤጀንሲ አሁን።
እሺ።
እና ይችን ልዩነት ሲኤስኤ በተጨማሪ ለሰራተኞቹ ይከፍላል። በጥስ ላይ አይደለች ለሁሉም ስራዎች ማለት ነው ሲኤስኤ ለሚሰራቸው ስራዎች። እና ይህ ነገር ደግሞ የሚሸፈነው ወደ ለሲኤስኤ አንድ ፕሮጀክት ሲኤስኤን በጀት ከመንግስት በጀት ይጠቀምና ያንን ይሸፍንለታል። እና በአጋጣሚ ያ ፕሮጀክት ፌዝ አውት ሲያደርግ እቺ በልዩነት የምትከፈለው ሁሉም ስራዎች ላይ ቆመ። በሚቆምበት ሰዓት አጋጣሚ ለዚህ ለህዝብና ቤት ቆጠራ ካርታ ስራ በ180 ቲም በአገር አቀፍ ደረጃ እየተሰራ ነበረ። አጋጣሚ መንግስትም ደግሞ ስራው እንዲሰራ ስለሚፈልግ ምንም ፌዝ አውት ቢያደርግ የካርታው ስራ እስከ ሰኔ 30 ይቆያል በሚል ያቺ ነገር ክፍያ እንድትፈጸም በስምምነት ሲኤስኤ አስፈቅዶ እየተጠቀመ ቆየ።
መቼ ነው ያ መርሃ ግብር የአገልግሎት ዘመኑ ያበቃው?
ወደ ጥር አካባቢ።
ጥር 2009 ማለት ነው?
2009 ላይ ፌዛው ሲያደርግ ሲኤስኤ ከመንግስት በጀት ላይ የተጠቀመው ነበር የተወሰነ ብር ይጠቀምና ያ ፕሮጀክት ይሸፍንለታል። አጋጣሚ ፕሮጀክቱ ፌዛው ሲያደርግ ቆመ። ያ ሲቆም ትንሽ አንድ ለሁለት ወር ራሱ ከመንግስት ጋር ተነጋግሮ ይህን ነገር እስኪያስተካክል አበል ሳይከፈላቸው ለዚህ ቆይቶ ነበረ። በኋላ ካርታ ስራው ከግንቦት 30 ድረስ ይጠናቀቃል የሚል እቅድ ነበረ በሲኤስኤ በኩል። አጋጣሚ ምናልባት አልፎ እስከ ሰኔ 30 ከሄደ በሚል እስከ ሰኔ 30 አስፈቅዶ ለልጆቹ እየተከፈለ ይሰራ ነበረ። በአጋጣሚ ስራው ከተጠበቀው ጊዜ በላይ ሐምሌንም ጭምር ወደ ነሐሴ ውስጥም ገባ። ይህንን ደግሞ ለልጆቹ ለመክፈል ሲኤስኤ ደግሞ ከመንግስት አካላት ማስፈቀድ አለበት። ያው በደብዳቤ ነው ያው የሀገሪቱ የፋይናንስ ስርዓት ከበላይ አካል መታዘዝ ስላለበት ያንን እየጠበቀ ነው ያለው። ፈቃደኛ ለሆኑት እየከፈልናቸው በዚህ መልኩ ነው ወደ የመጡበት ያስተማራ ነው። ሲኤስኤም ያው ከመንግስት አካላት ጋር እየተነጋገረ ነው ያለ። የሲኤስኤ ኃላፊዎች ዳይሬክተሮች የሚመለከታቸው ሁሉ እየተነጋገሩበት ነው ያለው።
ወደ መቀሌም ደውዬ እዚያ ያሉትን የቅርንጫፉን ጽህፈት ቤት ኃላፊ አቶ አማረ ገብረ ዋህድን አግኝቼ ነበር።
እኔ መልስ መስጠት የምችለው መንግስት በፈቀደው ማብል መሰረት እየከፈልናቸው መሆኑን ነው። ከዛ ውጭ ላለው ግን የዋና መስሪያ ቤቱን ማናገር ይሻላል። ይሄ ደግሞ በህግ የተያዘ ጉዳይ ስለሆነ አሁን ህግ ላይ እንትን አድርገዋል። መልሱ በህግ ቢመለስ ይሻላል ይመስለኛል። ልጆቹ ከሰዋል። ውሳኔ ለአብ ስለ የተመጣበት ስለሆነ ከውሳኔ በፊት መናገሩ ትርጉም ያለው አይመስል።
ሁለቱም የቅርንጫፎቹ ኃላፊዎች ዝርዝር ማብራሪያና መረጃ ከዋናው መስሪያ ቤት እንድጠይቅ ባሳሰቡኝ መሰረት ወደ ኤጀንሲው ዋና ዳይሬክተር ወደ አቶ ቢራቱ ይገዙ ደውዬ ለማነጋገር ሞክሬ ነበር። ስልካቸው ስላልተነሳ ለጊዜው ላገኛቸው አልቻልኩም። ከስምምነታችን ውጪ አበላችን ተቋርጦብናል የሚሉት ሁሉም የ180ዎቹን ቡድኖች አባላት ከሆኑና መስሪያ ቤቱም ለመክፈል ከወሰነ መንግሥት ከ4 ሚሊዮን ብር ያላነሰ የኋላ ክፍያ እንዲፈጽም ይጠበቅበታል።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን የምናልፈው ጥቁር አሜሪካውያን ቀሳውስት ዘረኝነት እንዲወገድ በመጠየቅ ባለፈው ሳምንት ዋሽንግተን ላይ ሰልፍ አካሂደዋል። የቪኦኤዋ ካሮላይን ፕሮሲቲ ያጠናከረችውን ዘገባ ቆንጅታዬ ታቀርበዋለች።
በመቶዎች የተቆጠሩት ቀሳውስት ባለፈው ሰሞን በሀገሪቱ የተከሰቱትን ሁከቶች ተከትሎ ዘረኝነት ይወገድ የሚለውን ጥሪ ሊያሰሙ የወጡት የሲቪል መብቶች ትግል መሪው ቄስ ማርቲን ሉተር ኪንግ ጁኒየር አይ ሃቭ አ ድሪም ህልም አለኝ የተሰኘውን ንግግራቸውን እንደ አውሮፓውያን አቆጣጠር በ1963 ዓመተ ምህረት ዋሽንግተን ውስጥ በብዙ ሺዎች ለተቆጠረ ህዝብ ባሰሙበት 54ኛ ዓመት መታሰቢያ ዕለት ነው። በሰልፉ ላይ የማርቲን ሉተር ኪንግ ጁኒየር የበኩር ልጅ ማርቲን ሳልሳዊው ቄስ አልሻርፕተን እና የሌሎችን በርካታ ሃይማኖቶች አባቶች ተገኝተዋል። የቄስ አልሻርፕተን የአገር አቀፍ ድርጊት ማዕከል የተባለው ተቋም ቀደም ብሎ ባወጣው መግለጫ በአሁኑ የዋይት ሀውስ አመራር ብቻ ሳይሆን በሌሎችም ዝምታ ተንገፍግፈናል ብሏል። ሰልፉ የተካሄደው የዛሬ 54 ዓመት የሲቪል መብት እንቅስቃሴ ተሳታፊዎች ታሪካዊውን ሰልፋቸውን ይዘው በተጓዙበት ጎዳና ላይ ነው። የሃይማኖታዊ እርምጃዎች ማዕከል አባል ራባይ ታማራ ሚለር
Catholic, Baptist, Jewish, Hindu, Sikh
ካቶሊኮች፣ አይሁድ፣ ሂንዲዎች፣ ሲኮች በአንድነት ተሰብስበናል። ሁላችንም በእግዚአብሔር አምሳል የተፈጠርን ነን። ይህ አስተዳደር ግን ዘረኝነትንና የነጭ የበላይነትን አስቀድሞ የሚከላከል አልሆነም።
ይህ ያለፈው ሰኞ የሃይማኖት አባቶች ሰልፍ የተካሄደው በቅርቡ ቨርጂኒያ ሻርለትስቪል ከተማ ውስጥ በነጭ የበላይነት አቀንቃኞች ሰልፍ ላይ ከተቀሰቀሰው ሁከት ተከትሎ መሆኑ ነው። በዚያ ሰልፍ ላይ የናዚ ደጋፊ የሆነ ተሳታፊ ያሽከረክረው የነበረውን መኪና ሰልፉን ለመቃወም በወጡ ሰልፈኞች መሃል ነርቶ አንዲት ሴት ሲገድል ወደ 20 የሚሆኑ ማቅሰሉ የሚዘነጋ አይደለም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሻርለትስቪሉን ሰልፍ ያደራጁትን የነጭ ብሔርተኛ አመለካከት አቀንቃኝ ቡድኖች ፈጥነው ባለማውገዛቸው በሪፑብሊካኖችም በዲሞክራቶችም ተነቅፈዋል። በኋላ ግን ፕሬዚደንቱ የነጭ የበላይነት አቀንቃኞችን አውግዣለሁ ሲሉ በተደጋጋሚ ተሟግተዋል። ማናቸውም የዘረኝነት አመለካከት ክፋት ነው ብለው እንደሚያምኑም አስረድተዋል። ፕሬዚደንት ትራምፕ ሻርለትስቪል ላይ ለተፈጠረው ሁከት ብዙ ወገኖች ተጠያቂ ናቸው ማለታቸው ነው ያስነቀፋቸው። በነጮች የበላይነት አቀንቃኞች ሰልፍና በተቃዋሚዎቹ በኩል መሳሪያ የያዙ ስለነበሩ ሁለቱም ወገኖች ሁከቱን በማቀጣጠል ሚና በመጫወታቸው ነው ሲሉ ፕሬዚደንቱ ተሟግተዋል። በሰኞው ሰልፍ ላይ ከተካፈሉት አንዱ ቄስ ካርሰን ዊልሰን የሚከተለውን አስተያየት ነበር የሰጡት።
I cannot stand silent as injustice after injustice.
ዛሬም ነገም ፍትህ ሲጓደል ያየሁ ዝም ብዬ ልቀመጥ አልችልም።
ሌላው የፕሬስቢቴሪያን ቤተክርስቲያኑ ቄስ ቤንተን ትራዊክም እንዲህ ብለዋል።
I think people are weary and are looking for voices that will lift up justice and lift up
እንደሚመስለኝ ሰው በጭንቀት ተዳክሟል። የሚፈልገው የሚያብረታታ የፍትህ የፍቅርና የአንድነት ድምጽ መስማት ነው።
በሰኞለቱ የሃይማኖት አባቶች ሰልፍ ላይ የተገኙት ካትሪን ሊንች ለቪኦኤ በሰጡት ቃል ይሄ ጉዳይ ጥቁሮችን ብቻ የሚመለከት አይደለም፣ አይሁዶችንም ይመለከታል። በነጭ የበላይነት አቀንቃኞችም ሆነ በሌላ ጽንፈኛ ቡድን አንድ ወገን ኢላማ ተደርጎ የሚሰነዘር ጥቃት በሆነ መንገድ ሁላችንም ላይ የተቃጣ ጥቃት ተደርጎ መታየት ስላለበት ነው ብለዋል። ከኒው ጀርሲ በሰልፉ ላይ ለመካፈል የመጡት ሌላይቱ ጆአን ሄልተን ደግሞ ሰው ተኝቶ ነው ያለው፣ ከዘረኝነት የተሻገረ ህብረተሰብ ውስጥ ነን ብለው የሚያስቡ አሉ። ዘረኝነት ግን ተደበቀ እንጂ አልተወገደም፣ በእኚህ ፕሬዚደንት ደግሞ ጭራሹን አደባባይ ወጥቷል ብለዋል። ሰልፈኞቹ ለጸሎትና ለፕሬዝደንቱ መልእክት ለማስተላለፍ ከዋይት ሀውስ ቅርብ ርቀት ላይ በሚገኘው የፕሬዝደንቱ ትራምፕ ኢንተርናሽናል ሆቴል ደጃፍ ቆም ያሉ ሲሆን ሰልፉ የተጠናቀቀው ዩናይትድ ስቴትስ የፍትህ ሚኒስቴር ደጃፍ ላይ ነው። የትራምፕ አስተዳደር በሰልፉ ላይ የሰጠው አስተያየት የለም። የእሁድ የሰንበት ትምህርት ቤት መምህር የሆኑት ኤረን ሺንግለር እኔ ፕሬዝደንቱ አጀንዳቸው ምን እንደሆነ አላውቅም፣ የማውቀው ፍትህን የሚያራምድ አጀንዳ አለመያዛቸውን ነው ብለዋል።
አንተሙ ባርባሌ ልቡክ ያካስና እንጀዴ ደም ደም ካይ ካይ አስቆቱ 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 Ja, ja geht's.
da male ascoltu male e ya da male ascoltu 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 ya da male ya da male ascoltu male ascoltu male ya da male ascoltu male bontu vale rove indema vale rove indema vale rove indema cotu pareda ya
የምትከታተሉትን የጋቢና ቪኦኤ ነው። የአስኬ ባሌሮብ የሚለውን ዘማ ነበር የጋበዝናችሁ። ወደ ተከታዩ ዘገባችን እናልፋለን። ዮርዳኖስ አልማዝ ሰይፉ የምጣኔ ሀብት የስነ ህዝብና የማህበራዊ ሳይንስ ባለሙያ ነው። ከተለያዩ የበጎ ምግባር ድርጅቶች ጋር በመሆን የወጣት ስራ እጥነትን፣ የአካባቢ ጥበቃንና ስደትን በተመለከተ ጥናታዊ ጽሁፎችን አቅርቧል። መንገደኛ የተሰኘ በእውነተኛ የስደት ታሪክ ላይ የተመሰረተ ጥናታዊ መጽሐፍም በቅርቡ ለአንባቢያን አበርክቷል። መስታወት አራጋው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች እውነተኛ የስደት ታሪክ ላይ ተመስርቶ ስለጻፈው መጽሐፍ በተመለከተ አነጋግረዋለች። የመጽሐፉን ርዕስ መንገደኛ ለምን እንዳለው በማብራራት ይጀምራል።
መንገደኛ ሲባል እንግዲህ ቀጥተኛና ውስጣዊ ትርጉም ሊኖረው ይችላል። ቀጥታ መንገድ የሚጓዙ ሰዎች ሊሆን ይችላል። ሌላው ግን በባህላችንም በገጠርም አካባቢ ያሉ ሰዎች መንገደኛ ነን ሲሉ ተነስተን እንሄዳለን። በእግር ብቻ ሳይሆን ደግሞ ልቡ ሀሳቡ የተነሳ ሰው ራሱ መንገደኛ ነው ይባላል። መንገደኛ ነው ልቤ ተነሳስቷል ሂድ ብሎታል የሚልም ነገር አለው እና በእያንዳንዱ ስደተኛ ውስጥ ያለውን ድርጊትና ያለውን መነሳሳት ነው የሚያሳየው።
እንግዲህ ይሄን መጽሐፍ ስትጽፍ ከስደተኞች ጋር ወይም በስደት ላይ ያሉ ኢትዮጵያውያን ወጣቶች ጋር አብረህ የሰሩትን ሰርተህ የበሉትን በልተህ ህይወታቸውን ህይወትህ አድርገህ የጻፍከው፣ እንግዲህ መነሻው ምንድን ነው? ይህንን መጽሐፍ ለመጻፍ መጀመሪያ የተነሳህበት ምክንያት?
በዋናነት ከኔ የተሻለ እውቀት ያላቸው ከኔ የተሻለ የተጓዙና እኔ የተሻለ የህይወት ልምድ ያላቸው ሰዎች እውቀታቸውን እንደኔ በሚገባ ቋንቋ በቀላል አማርኛና ልነበብ በሚል አይነት ስታይል ዘዴ ሊጻፍ ሌሎች ሰዎችን ይቆሰቁሳል፣ ሌሎች ሰዎችን ያነሳሳል፣ ሌሎች ሰዎችን ያበረታል ከሚል መልካም ቅድመ ልቦና ተነስቼ ነው አማርኛ ልጽፈው የቻልኩት። በመጽሐፉን እንግዲህ አራት ምዕራፎች አሉት። በእያንዳንዱ ምዕራፍ ስርም የተለያዩ ንዑስ ምዕራፎች አሉ። አሁን እንግዲህ ለመደበኛ አንባቢ የምትጽፊ ከሆነ በቀላል ቋንቋ መልእክቱን ማስተላለፍ ይቻላል። የመጀመሪያው የኔን ታሪክ ነው የሚያነሳው። በእኔ ታሪክ ውስጥ ከኢትዮጵያ ተነስቼ ደቡብ አፍሪካ ስሄድ የነበረኝን የባህል ግጭት፣ እዚህ ኢትዮጵያ ውስጥ ያለው የህይወት ዘይቤ እና እዛ ደቡብ አፍሪካ ያለው የህይወት ዘይቤ ምን ያህል የተለያየ እንደሆነ፣ እዚህ ዋጋ ማስጠቻቸው ነገሮች እዛ ስትገቢ ዋጋ መስጠት እንደምትጀምሪ፣ እነዚህን ነገሮች ሁሉ እያነሳ በቀልዶች እያዋዛ ሰዎችን ለሚቀጥሉት ሶስት ቻፕተሮች አንባቢያንን ያዘጋጃል ማለት ነው። ከዛ በተጨማሪ በዚሁ ምዕራፍ ላይ ስለ ደቡብ አፍሪካ የኋላ ታሪክ መረጃ በመስጠት አንባቢያን በሚቀጥሉት ምዕራፎች የሚነሱ ጉዳዮች አዲስ እንዳይሆኑም ያብራራል። እንግዲህ እነዚህ ይሄ የምርምር ሂደትና ከሰዎች ጋር የመግባባት እምነት የመፍጠሩ ሂደት በሙሉ ከደቡብ አፍሪካ የኋላ ታሪክ ጋር ከኔ የባህር ግጭት ከገጠሙኝ የባህር ግጭቶች ጋር አንድ ላይ ተደምሮ በመጀመሪያው ምዕራፍ ቀርቧል ማለት ነው። በሁለተኛው ምዕራፍ ያረኩት ምንድን ነው? አንድ የፖለቲካ ስደተኛ ከኢትዮጵያ ተነስቶ ደቡብ አፍሪካ ሲገባ ከዚህ እንዴት እንደወጣ፣ እነዚህ መዳረሻ ሀገራት የሚባሉት ላይ ምን እንደገጠመው፣ ከዛ በኋላ ደግሞ ያንን ሁሉ መሰናክል አልፎ ደቡብ አፍሪካ ደረስኩኝ ሲል ደቡብ አፍሪካ ምን አይነት ሀገር እንደሆነች፣ እዛ ሄዶ ምን እንደሚሰራ የሚያሳይ ምዕራፍ። በዋናነት ደግሞ ሰዎች በስደት ሂደት ውስጥ ምን አይነት የባህሪ ለውጥ እንደሚያመጡም ፍንትው አድርጎ ያሳያል። ደቡብ አፍሪካ ከተገባ በኋላ ደግሞ በምዕራፍ አንድ ነካ ነካ ያረኳቸውን አንዳንድ ጉዳዮች ሰፋ አድርጎ በደቡብ አፍሪካ የኢትዮጵያውያን ህይወት ምን እንደሚመስል፣ ልጁ ምን አይነት ስራ ውስጥ እንደተሰማራ እና በጊዜ ሂደት ነቱ እንዴት እየተሸረሸረ እንደሚሄድ፣ በሚያጋጥሙት ገጠመኞች በሰው መሀል ብቸኛ እየሆነ እንደሚሄድ እና ምን አይነት ድባብ እንዳለ ፍንትው አድርጎ የሚያሳይ ምዕራፍ የአንድ የፖለቲካ ስደተኛ ታሪክ በአጭሩ የቀረበበት ምዕራፍ ነው። የዚህ ምዕራፍ ዋና ሀሳብ ነው ብዬ የምለው እኔ ምንድን ነው፣ አንድ ስደተኛ ወይም ደግሞ አንድ መንገደኛ ከሀገሩ ተነስቶ ደቡብ አፍሪካ ሲሄድ ፈልጎ ወይም ሳይፈልግ ነው የሚሆነው። ይሄ ልጅ ሳይፈልግ ነው ተነስቶ የሄደው። ሳይፈልግ የሄደበትንም ምክንያት ሲገልጽ በእናቱ ኢትዮጵያዊ በአባቱ ኤርትራዊ በመሆኑ ብቻ ኢትዮጵያዊ እንዳልሆነ ተነግሮት ኤርትራዊ እንዲሆን ተፈርጆ ተነስቶ ማንነቱን ፍለጋ የሄደ ወጣት ነው። ይሄ ልጅ አንድ ልጅ ነው። የእሱ ተመሳሳይ መዓት ሰዎች አሉ። በምዕራፍ ሶስት የአንዲት የቀድሞ ሴት ስደተኛ ኢትዮጵያዊት ህይወት ነው የሚዳሰሰው። ይሄ ምዕራፍ ሲጀምር ደቡብ አፍሪካ ብዙም ጥሩ ያልሆነ ቦታ፣ ለሴቶች ምቹ ያልሆነ ቦታ እንደሆነ ያሳያል። ከዛ በተጨማሪም አብዛኛው ኢትዮጵያውያን የሚሰሩት በኢመደበኛ ኢኮኖሚ ስለሆነ ምንም አይነት ከለላ የላቸውም። ችልምልም ያለና ምንም የማይታወቅ ቦታ ይኖሩ እንደነበረ ነው የሚያሳየው። በዚህ ጨለማ ውስጥ ግን አንድ ልባም ሴት ተገኘች። የሰውን አለመፈለጓ፣ ሌላውን መርዳቷ ሳይጎዳት ተጠቃሚ ሆነ ጎልታ ልትወጣ ቻለች እና ከዛው በተጓዳኝ የእሷን ታሪክ ያነሳል እንጂ በጎን ያሉ ጉዳዮችንም እያነሳ የሴቶች ህይወት ምን እንደሚመስል በቀደምት ስደተኞች እና አሁን በሚሄዱ ስደተኞች መካከል ያለውንም የኑሮ ሁኔታ ያለውንም ሰብአዊነት በከፊል ያሳያል። እንግዲህ በመጨረሻው ምዕራፍ የአንድ ወጣት የኢኮኖሚ ስደተኛ ህይወት የሚደረገው በዚህኛው ምዕራፍ በዋናነት ለመንካት የፈለግኩት ነገር ምንድን ነው? በሀገር በኩል ያሉ ግፊቶች፣ ማህበራዊ ግፊቶች። በተለይ ብዙ ጊዜ ስደት ሲባል ፖለቲካና ኢኮኖሚ ነው የሚባለው። በብዛት የማይነካውና የማይታየው ማህበራዊ ግፊት እንዳለ ለማሳየት የጣርኩበት ጥረት ነው። ይሄ ምዕራፍ ሲጀምር ሸጌ በዶላር በሚል ምዕራፍ ነው የሚጀምረው። ሸጌ በዶላር ምዕራፍ ደግሞ የሚጀምረው በአስነቀች ወርቁ መንገደኛው ልቤ የሚል ሙዚቃ የሙዚቃ ግጥም ነው የሚጀምረው እና አስነቀች ወርቁ በዛ ዘፈን ላይ ምን ትላለች? በልተነሳ ልቤ አስብ ተመራመር፣ አላዋጣምና የዘመኑ ነገር ርቀው ካልሄዱ ካሉበት ከተማ ካልተሰናበቱ ከአባባና እማማ መሰላቸት ሆኗል እጭ ወዲያ መባባል ጊዜ ከጊዜ ጋር ብዙ ግጭት ፈጥሯል ትላለች።
ህይወታቸውን አይተኸዋል። ህይወትህ ሳይሆን ስደትን ደቡብ አፍሪካ ባሉ ልጆች አብረህ ኖረህ አብረህ ከርመህ አይተኸዋል ለትንሽ ጊዜም ቢሆን። ስለ ስደት ያለህ አመለካከት ምንድን ነው?
አሁን ስደት ይቁም ብሎ ማለት ትክክል አይመስለኝም። ከዛ ይልቅ በስደት ውስጥ የሚገኙ ጥቅሞች አሉ፣ በስደት ውስጥ የሚኖሩ ጉዳቶች አሉ። አሁን መደረግ ያለበት በስደት ሂደት ውስጥ ያሉ ጉዳቶችን ለመቀነስ ተባበር፣ መረባረብ፣ በስደት ሂደት ውስጥ የሚገኙ ጥቅሞችን ለመጠቀም ደግሞ መነጋገርና መስራት። ስደት ያለና የነበረ ወደፊትም የሚኖር ማህበራዊ እውነት ነው። በፖሊሲ በህግ በደንብ በማውጣት የሚቆም ጉዳይ አለ። ለምሳሌ አንዱ አማራጭ ምን ይሆናል? የሀገሩ ያሉ የኢትዮጵያ ቆንስላት ሰፊቶችና በየሀገሩ ያሉ የኢትዮጵያ ኤምባሲዎችን አቅም ማጎልበት የስደተኞችን መብት ለማስከበር ማለት ነው። መብታቸውን ለማስከበር ብቻ ሳይሆን ሀሳቦችን እያነሱ እዛ ሀገር ካለው ነባራዊ ሁኔታ ወጣቶች ተጠቃሚ እንዲሆኑ ለማድረግ ማለት ነው። ከዛ በተጨማሪ ደግሞ በየሀገሩ ያሉ የኢትዮጵያ ማህበረሰቦች አሉ፣ ኮሚኒቲ አሶሲሽኖች አሉ፣ አቅም አላቸው። አንድ ላይ መስራት ቢቻል ከስደት የሚገኘውን በስደት ምክንያት የሚመጣውን አደጋ ለመቀነስ መረባረብ ነው የሚያስፈልገው እንጂ ስደትን መግታት የሚቻል አይመስለኝም።
በጣም አመሰግናለሁ ዮርዳኖስ።
እሺ መስታወት፣ እኔም አመሰግናለሁ።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በቴክኒክ ሲያግዘን የነበረው ፋሲል ገበየሁ፣ እንዲሁም እኔ መስታወት አራጋው እና
ጽዮን ግርማ፣ ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
መልካም ምሽት። በነገው ጉዞ እንገናኝ።